የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያረጋ ጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል።
ኮንክስ የተዋጽምና ስጋና ቆዳ ቀርቶ የአውሮፕላኑን ብረታ ብረት በጣም ሊገደልትና ብዙ የተበታተለ ነው ምለው ነው የነገሩኝ። የጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣውት አስራት ለማድረግ ኢትዮጵያ ኖረ በአርባቶ ጠዛበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ሲሆን ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህን ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት
ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸው እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነው በረራ ቁጥር ኢቲ 302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ቢሾፍቱ አካባቢ የወደቀውን 737 ማክስ 8 አደጋን ተከትሎ የተጠናቀቀ ዘገባ ይሆናል። እግዚአብሔር ሰጠ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሐዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናውት። ጽዮን ግርማ እባላለሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልልዎት።
አመሰግናለሁ በጣም።
እሺ ዶክተር ጌታቸው ተሰማ ኖት ናይሮቢ ነበር የሚኖሩት እና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከእርሶ ካንደበቶ የት ነው የተወለደው ልጆት? የት ነው የተማረው? እስቲ የልጆትን የህይወት ታሪክ ይንገሩን።
ናይሮቢ ነው የተማረ ያድ የተወለደው። እኔ እዚያ ሐኪም ነበር፣ እዚያ ነው የተወለደው። የተማረውም እስከ ኤሌቭል ድረስ እንደምታውቀው ብሪትሽ ሲስተም ኤሌቭል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር ፓይለት ለመሆን። አይ ሳውዝ አፍሪካ ተምትሄድ ኢትዮጵያ ሄደ ተማር ብዬ እዚህ ያመጣሁት እና ልጆችም አሉ፣ ግን አንድ አስራት እንኳን ላውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አድርገውት ከተወሰነ ዓመት በኋላ ያው ካፕቴን አደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልከውታል። ጥሩ ውጤት እያዘ ነው የመጣው። ቦይንግ ሄዶ ነበር።
እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት?
ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ 25 አመት ፈርቼ ነው ሪታየር ያደረኩት። ፕራይቬትም እሰራ ነበር።
ሌሎች ልጆች አሉኝ ብለዋልና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ?
ያሬድ አምስተኛ ልጄ ነው።
ከስንት ልጆች መሀል ማለት ነው?
በጠቅላላው ስድስት ናቸው።
ያሬድ ወደ ኢትዮጵያ መጥቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ?
አንድ 10 ዓመት ሆኖ አይቀርም። መጀመሪያ 2 ዓመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ 5 ነው 6 ዓመት በረዳትነት ያው ረዳት ሆኖ ሰርቷል። ከዚያ በኋላ ነው ከ2010 ጀምሮ መሰለኝ ካፕቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ያንግ ነው፣ ግን 30 ባልሞላው 1989 ነው የተወለደ ጁላይ አክትሬት ፕሮሞሽን ነው።
3 አይነት ቋንቋ ይችላል፣ ምክንያቱም እናቱ ኬንያዊት ናቸው። የእሱ ሀይሊ ቋንቋ አማርኛ፣ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁና፣ እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው?
ልክ ነው። ያው ስዋሂሊኛ እንግሊዝኛው እዚህ ሀገር ተማሪነት የምትማሪው ነው ኬንያ ውስጥ። የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩ እዚያው ደግሞ ስዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን።
እንዴት ነው ህይወቱ ማለፉንና አደጋውን የሰሙት እርስዎ? ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት?
አዎ፣ ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳት በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም በምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም፣ አክሰስ አይፈላትለም አሉኝ። አዎ፣ እና ትልቅ አደጋ ነው። እኔ የምልሽ የኔ ልጅ ብቻ አይደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ፣ ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያውያን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ ዓመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አጥናንተውናል ከጠቅላይ ሚኒስቴሩ ቢሮ፣ ከፕሬዚዳንቷ ቢሮ። ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህን የሚመስለው ታሪኩ ባጭሩ ነው።
እንግዲህ እንደጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት?
ያሬድ ቨሪ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ። ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ 15 የሚሆን የዋና በየሰመስተሩ የሰበሰበው አለ ቤት ጠቅሎ አንድ ቤት። እንዲያውም ተማሪዎቹ ምን ይሉት ነበር? ሚስተር ፊሽ ይሉት ነበረ። በጣም በስዊሚንግ ጎበዝ ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትህትና የነበረው ልጅ፣ ሁሉንም አክባሪ እና ትልቁ ደም ትንሽንም ብዙዎቹ ጓደኞችን ጠይቀሽ እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ
እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት?
ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን ግን እዚህ ስምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚጨርሰው ስመጣ እሱ የት ነበር የማርፈው እና እዚያ ነው የማገኘው ብዙም ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት በመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ሂ ዋዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ።
ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው?
የለም፣ አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር ሳም ኤርላይንስ ውስጥ ካፕቴን ነች። ድንብላን አድርገው ነበር ሳይሆን ቀረ
እጮኛ ነበረው ማለት ነው።
አዎ ነበረው። ፊያንሴ ነበረው።
አስተዋውቆት ነበረ ጮኛውን ለቤተሰብ?
አዎ ትንሉ አባቷን ለማውቃለሁ። ከኔ ጋር ነው ወደ ትናንትና በዚህ ሁነት ነው ያለ ነገር ተፈጠረ። ይኸውልሽ ያልታሰበ ነገር ነው። ምን ማድረግ ይቻላል? ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ የሚለዋል እና እንግዲህ በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ ሆነው ነገር ይሆናል። የሚታይ ይሆናል አይታወቅም። በእምነታችን ይሄ ነገር አለ። ምጽአተ ክርስቶስ ሲመጣ ሙታን ሁሉ ይነሳሉ ይላል። ያገር ለጊዜው በጣም አንደበቴ ነው የተነካው። አይኖረም በጣም ነው የተመሰሰው። እና ልጁ በጣም ክልጅ ነበር ተሁሉ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እንደ እንግዲህ እንዴ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልም ይባላል። አሁ መጣ ስለሆነ እባላለሁ። ምንም ኮምፕሌን የማደርገው ነገር ያለኝ
እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው። እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ?
ነገር የለም። ምክንያቱም እንደሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያ መስዋዕቶች ፓይለቶቹ ናቸው። ከዚያም ደግሞ በብዙ ሜትር ወደ ውስጥ ገብቷል ነው የሚባለው አለ ነው 10, 15, 30 እና ምንም ነገር የለም። እዚያው አፈር ሆነው ደቀዋል። የኔ ልጅ ብቻ አይደለም፣ ብዙዎች ህጻናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ ሀገሮች እንደሰማሽው ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ። ቤንዚኑን አልተጠቀመም። ጭነቱ አለ፣ ሁሉ ሰው አለ። በፍጥነት ነው የወደቀው። ወደ 1200 ምናምን ኪሎ ሜትር የሚባል አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታውም አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደሰማሁት እንኳን ስ የተዋጽም እና ስጋና ቆዳ ቀርቶ የአይሮፕላኑም ብረታ ብረት በጣም ሊገደቅና ብዙ የተበታተለ ነው ብለው ነው የነገሩኝ። የሆነ በጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣሁት አስራት ለማድረግ ኢትዮጵያ ኖረው በ49 ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም፣ ለመጪው ትውልድ፣ ለኢትዮጵያ አየር መንገድ ይህን ብቻ ሳይሆን ብዙዎች የረገፏሉ ከእሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም በብዛት እና ልጅ አጥቼዋለሁ። የምወድ የማፈቅረው የሚያከብረው ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትች ሌላ ነገር የምልሽ ነገር የለኝ።
እግዚአብሔር መጽናናቱን
በማሰባቸው እና በማድረጋቸው ለእኔ ማጽናኛ ነው። የሆነ ሆኖ አነጋገሬም መንፈሴም ትንሽ አይምሮዬም ኮንሰንትሬሽንም ተቀንሷል። ከላ ያለፈው 2 ቀን ችግር አለብኝ ማለት ያው ድንጋጤው ምኑም የደም ብዛቱ ምንም ይዞኛል እና የሆነ ሆኖ እንግዲህ ያው እናንተ የኢትዮጵያ ቤት ናችሁ፣ ታሪካችንን ካልቸራችን የምታውቁ ሰዎች ስለሆናችሁ አሻሽለሽ አቅርቢለት። ሌላ ምንም ምንሽ ነገር የለም።
በትክክል እግዚአብሔር ይባርክሽ። በትክክል ነው ያስረዱት። እግዚአብሔር ያጽናዎት። በሚገባ አስረድተዋል ስለ ልጆ። እግዚአብሔር ያጽናዎት። በጣም አመሰግናለሁ።
እግዚአብሔር ይባርክሽ።
አሜን አሜን። እግዚአብሔር ያጽናዎት። እግዚአብሔር ያጽናዎት። የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጠው እንደሚገኙ ለማወቅ ችለናል። የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ላጡ ባልደረቦች ጄኔቫ በሚገኘው የድርጅቱ የአበባ ጉንጉን በማስቀመጥ የመታሰቢያ ስነ ስርዓት አካሂደዋል። በስነ ስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጉንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሀዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሀዘን ላይ ላሉት ቤተሰቦችና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ 17ቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ባልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ናቸው። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር። አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውንም ለመረረ ሀዘን ተጋለጡ ብለዋል። ቆንጅት ታዬ ናት ያነጋገረቻቸው።
አመሰግናለሁ። መቼም እንደዚህ አይነት በጣም አስጠቃቂ የሆነ አደጋ እውነት ለመናገር አብረን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለኛ አስደንጋጭ ነበረ። መጀመሪያ ወሬውን ስንሰማ ማለት ነው። እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ያለም ለኢትዮጵያ ሕዝብ ያለምን ሕዝብ ሁሉ ያዘነበት ከፍተኛ አስጠቃቂ አደጋ ነው ማለት እችላለሁ።
አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት?
አዎ፣ አራት ናቸው። እና ለስልጠና ወደ ናይሮቢ እኛም ሪጅናል ኦፊሳችን እዛን ያለው በሪጅንም እና በካንትሪ ፕሮግራሙ ማለት በሲያሬስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ሊወስዱ ሄደው ይሄንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው።
እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን።
እሺ፣ ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያሬስ ዘጠኝ ዓመት በተለያዩ ዲፓርትመንቶች እዛ ጀምራ አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዷ እሷ ነች። ሌላው ጌትነት አለማየሁ በሙያው እንደዚሁ የፕሮክመንት ሰው ነው። ብዙ ከጣቢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይመኩ ይባላል። እሱም ከእቃ ግዢዎች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው። እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው 30 ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ 40 እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው። እና በጣም ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤር ኦርጋናይዜሽን መስራት ማለት መደበኛ 8 ሰዓታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ፣ ከስራ ሰዓት ውጪ መስራት።
ቤተሰቦች ያሏቸው የተወሰኑቱ እንደምረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም።
ሳራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለትዳርና የአንድ ሴት ልጅ። ስንታየው ባለትዳርና የሶስት ልጆች አባት ነው። ሳራም ደግሞ እጮኛ ኖሯት ለማግባት ሀሳብ ላይ የነበረች ቅርብ ጊዜ ነው በተገዛችው ሁለት ወር እንኳን ያለው አይሆናችን እንደዚህ ነው ትንሽ
እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች?
ያ እንግዲህ የኢትዮጵያ ሕዝብ ጎረቤቱ ምኑም የመስራሪትም ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው። በጣም ከባድ ነው። ቅድም እንዳልኩት ሰው መቼም አስከሬን ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው አስከሬን እንደው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። የነዚህ ግን እስካሁን እንግዲህ ቀብር ስነስርዓት ምችል አልተፈጸመ ያስቸግራል። በጣም ብዙ ምንም ተጽናኑ ማለትም የሚያስቸግር ሁኔታ አለ። እና ጌትነት ጋር የሚሄድ ቄሶች ነበሩ እና እነሱም ምንድን ነው ምንም ነገር አንበላም ብለው ነው ቤተሰቡ እናትና እህቶቹ ምንም ምግብ የሚባል ውሃም የሚባል ነገር አንጠጣም ብለው ቄሶቹ እንዴት እንደዚህ ታደርጋላችሁ ብለው ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እዛው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል ነው እንግዲህ የተባለ ከራለ። ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖረው። ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ስራ አልነበረንም። ያው ቢሮ ዝግ ነበር። ያው ስታፉ በየቦታው ለቅሶም እየደረሰን ድንጋጤ ሆኖም ስላለ ስራ አልነበረንም። ሐሙስ ያው እንዲሁ ብንገባም ምንድነው ከውጭ ድርጅቱ ሰራተኛውን ተጎድቷል፣ ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው
አማካሪ
ዛሬ ቀኑን ሙሉ እውነትም በጣም የሚጠቅም አይነት ትምህርት ነው ያደረጉት።
ረዳ ሰራተኛውን
ቀላል እንዳልሆነ እነሱም ቀላል እንዳልሆነ እነሱም አውቀዋል። ለዛ ነው ድርጅቱን ሳሪታችንም ይህንን አስቦ ካውንስሊንግ ሰፖርት ለሰራተኛይም
የምክር አገልግሎት ያስፈልገዋል።
ጥሩ ጥሩ ነገሮች የምክር አገልግሎት በደንብ ነው የሚያስፈልገው። ምክንያቱም አሁን ለምሳሌ ያህል ፋይናንስ ሂሳብ ክፍልን ብንወስድ አብረው በግሩፕ ነው እንግዲህ ሰው የሚቀመጠው። ብር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግረው
እውነት ነው።
አራት ሰው አንድ ሰው እንኳን ምን ያህል እንደሚከብድ እንኳን አራት ሰው።
የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ ያነጋገረቻቸውን ቆንጅት ታየን እናመሰግናለን። ተከታዩ ዘገባም ከዚሁ ከአደጋው ጋር የተያያዘ ነው። ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ።
የተወለደ ወለጋ ነጆ የሚባል ቦታ የተወለደ ከግድ ሀገር የመጣ እዛ ነው የተወለደ። እንግዲህ በ1991 ነው የተወለደው እና እንደ ፈረንጆች በ1991 ማለት ኦልሞስት ወደ 27 ዓመቱን ወደ መጨረስ መሰለኝ። አሁን
ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር?
አዎ፣ እዚህ ነበረ። በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሁዱም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ፣ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ቢቀጥል ስለሚችል ለሌላ ቀን ብታደርጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ ለቅዳሜ በ9 ቆረጥኩለት። በ9 በቃ ይመጣል ብለን ስንጠብቅ ተደውሎ አምጥቶታል፣ ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሁድ ማለት ለ10 ማለት ነው። በ10 ይመጣል ብለን ጠዋት አነጋግሬው ነበረ ራሴ። እኔ ዛሬ ወደ ቸርች ስለመሄድ አልጠብቅህም፣ ይጠብቅህ ሰው አለ አልኩኝ። ከልጁ ጋር የምትዋወቃሉ። በቃ አሁን ፍተሻው መጨረሻ ውስጥ እየገባው ነው አለኝ። በቃ የመጨረሻ ቃዶች ነበር ያናገረኝ። እንግዲህ ከዛ በኋላ ሆኖም እንግዲህ ሰርት ጨርሼ ስመጣ ስወጣ ነው የሰማሁት። ማቆም ነገር አልነበረኝ እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። ገባሽ? የአይነት ነው ነገር እግዚአብሔር ካላስቻለ ምንም።
በ9 ያመለጠው ለምን እንደሆነ ጠይቀሹ ነበር?
ዘገየናል፣ ቤት ውስጥ ዘገየ መሰለኝ። ገፈደባቸው መንገድ ላይ እስከሚደርሱ እና ሲደርስ የቦርዲንግ ታይሙ አልፏል አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለ10 አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱን። የሚገርመው እኔ እንዲያውም እሱን ነበረ እዛ ሲያናግሩን፣ ታዲያ ቀጥሎ የሚመጣ እኮ ሌላ አለ በሱ ብታስተካክሉለት ምናምን ስል እስቲ እየሞከርን ነው ለማንኛውም ማለች። እኛ ክስቱ ይዛለች የአባቱ እህት። በኋላ ቆይታ ደውዬ ስጠይቅ አይ በቃ ለነገ ጠዋት አድርገንለታል አለችኝ። በመሀል እንግዲህ እንደዚህ የሆነ ዛላ ኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም። በእውነት የሚያሳዝን ነገር ነው።
ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ።
እንግዲህ እኔ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ። በቃ እኛ ነገ ከነጎዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልእክት ያለ ይመስለኛል በዚህ ውስጥ። እኔ ያኔ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለ ነው የምንሄደው በእውነት። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይቺ እንድንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑሮ ለሚቀጥለው ጀነሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት እኔ ይሄን ነው ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን ይኸው የዓለሙም ሁሉ አንድ ላይ የሆናችሁ እቺ እውነት ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች፣ ከአፈር አናልፍም በቃ በስጋ። ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ፣ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር የምፈልገው ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆን እንድንተው። አሁን የሚሄድ እንኳን አናውቅም እኮ አሁን አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚች ምድር ላይ። እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህን ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው።
የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት 1 ቀን 2011 ዓ.ም ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ሕይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያበሩ ነው። መልካም ምሽት። በነገው ጉዞ እንገናኝ።